አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድልፍ ፓርለስ አክተደር ሶበ ተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋልጥቶ እግሩ ተሸርሽሮ የግፈ መከራን እየገፋ ኑሮ ለህዝቦቹ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባል ወለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጦች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከርቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝም ልጠፍቶ የዘረኛ ስርዓት ባገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣ ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቃ አላማው መሞቱም መኖሩ ባላ ልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱና ጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፈታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ያገር ሰው አዛውን ትሞጣት እንብኝ በለ ኦሮሞ እንብኝ በለ ኩናማ እንብኝ በለ ጉራጌ እንብኝ በለ ሲዳማ እንብኝ በለ አፋሩ እንብኝ በለ ሀዲያ እንብኝ በለ ጋምቤላ እንብኝ በለ ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናታ ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 12 ምዕራፍ 26 የጣሊያኖች ጭካኔ። ድክድክ ያለ ጨረቃ የሌለው ጨለማ በተንቤን ተራሮች ላይ ተኝቷል። ጥቂት ወታደሮች ሰብሰብ ብለው በሳጥኖች ላይ ተቀምጠው እሳት እያነደዱ ይጫወታሉ፣ ያወጋሉ። ከነዚህ ወታደሮች አለፍ ብሎ እኛም በሳጥኖች ላይ ተቀምጠን እሳት እየሞቅን ብቸኛዋን የራስ ጋሳን ሬዲዮ ከፍተን አንድ የአውሮፓ አገር የሬዲዮ ጣቢያ ስናዳምጥ ሬዲዮ ቴሌግራፊስቱ ቁልፉን ጠምዘዝ ሲያደርገው አንድ የጣሊያን ሬዲዮ ጣቢያ ውስጥ ገባን። ወዲያው የአንድ ሴት ድምጽ ይሰማን ጀመር። የምታወራውም በጣሊያንኛ ነበር። እጅግ በጣም ታማኝ በሆኑ የመረጃ ምንጮች መሰረት ጠንካራ የሚባለው የራስ ካሳ ጦር በተንቤን ተራሮች ላይ ሰፍሮ በጦራችን ላይ ጥቃት ለመሰንዘር በዝግጅት ላይ መሆኑን ሳረጋግጥ የካሳን ጦር በጎን ዞሮ የጠላት ጦር ሳያስበው ጥቃት ለመሰንዘር ወስኜ ጥር 12 13 እና 14 1936 ዓመተ ምህረት በተደረጉ ከፍተኛ ውጊያዎች ጥር 13 ቀን ማምሻው ላይ በእኛ ጦር ፍጹም ድል አድራጊነት ጦርነቱ ተፈጽሟል። የሮማ ሬዲዮ ጣቢያ ለመላው ዓለም ታላቅ ዓይን ያወጣው ሸቱን ያሳውቅ ጀመር። በተንቤን የጦር ሜዳ የጣሊያን ሰራዊት ድል አድራጊነት ታላቅ ውሸት። በመጠኑ ጣሊያንኛ የሚሰማው ሬዲዮ ቴሌግራፊስታችን ከንፈሮቹን በንዴት እየተንቀጠቀጡ የንዴት ሳቅ እየሳቀ ባጋንዳ ብሎ ፉጥዮን ጨበጠ። ጣሊያኖች ፕሮፓጋንዳቸውን በሰፊው ተያይዘውታል። በተቻላቸው አቅም በተንቤን የደረሰባቸውን ታላቅ ሽንፈት ለመደበቅና ለመሸፋፈን እየሞከሩ ናቸው። ጣሊያኖች እንዲህ ለመላው ዓለም ሕዝብ የውሸት ዜና ሲያስተላልፉ በሺዎች የሚቆጠሩ ታልመው የተተኮሱ የኢትዮጵያ ወታደሮች ጥይቶች ግንባራቸውን የፈለጣቸው፣ የጀግናው የገበሬ ወታደሮቻችን ጎራዴዎች አንገታቸው ላይ ያፋጨባቸው፣ በገበሬዎች ክንድ በተወረወሩ ጦሮች ደረታቸው የተበሳ፣ በሺዎች የሚቆጠሩ የፋሽስቱ ጥቁር ሸሚዝ ለባዥ ወታደሮች ለገዢዎቻቸው የተሰለፉ የኤርትራ ተወላጆች ሬሳ ከደብረ አምባ እስከ ወራዩና አልፎም እስከ መልፋ ድረስ በየጥሻውና በየሜዳው ወድቀው የሌሊት የተራቡ ጅቦች የቀን አሞራዎች መጫወቻ ሆነዋል። የፋሽስቱ ጥቁር ሸሚዝ ለባሽ ወታደሮች 28ኛው ኦቶወሬ ብርጌድ እንዳይሆን ሆኖ ደቆ 2/3ኛው የሰራዊቱ አባላት ምንጊዜም ወደ አገራቸው አይመለሱም። ሬሳቸውም ቀባሪ የለውም። በዚህ ጦርነት በኢትዮጵያ ወታደሮች ከተገደሉት በጣም ብዙ የጦር መኮንኖች በተጨማሪ 3 ጀነራሎችና አንዲት ጠና ያለች ሴት ወታደራዊ ልብስ እንደለበሰች ተገድላ ማየታቸውን የኢትዮጵያ ወታደሮች የዓይን ምስክርነታቸውን ሰጥተዋል። ከተንቤን ድል በኋላ የራስካሳ የጦር ሰፈር ከምንጊዜውም በላይ ደመቅ መቀዋለት ጀምሯል። ከጣሊያኖች የተወረሱት በርካታ ድንኳኖች ሲተከሉበት ከወትሮው ደመቅ ብሎ መታየትም ጀምሯል። ለሰፈራችን ድምቀት የታሰበ ይመስል የጦር ሰፈራችን ከወትሮው ነዋሪዎች ለየት ያሉ 3 ነዋሪዎች ጨምሯል። 3 በተንቤኑ የጦር ሜዳ የተማረኩ የጣሊያን ወታደሮች፣ 3 የጦር ሜዳ ምርኮኞች፣ 2 ተራ ወታደሮችና 1 ምክትል መቶ አለቃ። ኢትዮጵያውያን እነዚህን ምርኮኞቻቸውን ልክ እንደ ታላቅ የንጉስ እንግዳ ይንከባከቧቸዋል። በተለይ ለነዚህ ምርኮኞች ደህንነት በራስ ካሳ ትልቅ ኃላፊነት የተሰጠው ደጃዝማች አበራ በእውነቱ እንደ ምርኮኛ ሳይሆን ልክ እንደ ታላቅ የማሳ ፍንት ልጆች ታላቅ እንክብካቤ ያደርግላቸው ነበር። ደጃዝማች አበራ አነስ ያለች ድንኳን ለግሷቸው ምንም እንኳን ለተቀን በድንኳኖቹ በራፍ ዘንብ ይቆምባቸው በጦር ሰፈራችን በጠባቂዎቻቸው ታጅበው እንደልባቸው ይዘዋወሩ ነበር። እነዚህ አዲስ የጦር ሰፈራችን ነዋሪዎች ከሁሉም በላይ እስካሁን ባይናቸው ጣሊያኖቹን ላላዩት ሴቶችና ሕፃናት እንደ ታላቅ ተአምር ነበሩ። ወይ ጉድ ጣሊያኖች እያሉ ሴቶቹ በህይወት ቆሞ የሚሄድ የጣሊያን ወታደር ባይናቸው በማየታቸው አድናቆታቸውን ሲገልጹ፣ ሕፃናት ልክ ምርኮኞቹ በጠባቂዎቻቸው ታጅበው ከድንኳናቸው ሲወጡ ግር ብለው እየተከተሉ ጣሊያኖች ጣሊያኖች እያሉ እየተጫጫሁ በመከተል አንዳንድ ደፈር የሚሉ ሕፃናት ጠጋ ብለው ነካ ነካ ሲያደርጓቸው ይታይ ነበር። ደጃዝማች አበራ ለምርኮኛው ምክትል መቶ አለቃ የራስ ካሳን ልብስ ሰፊ ከብቸኛዋ የሲንጀር የልብስ ስፌት መኪናው ጋር አስጠርቶ በተቀዳደደው ወታደራዊ ልብሱ ምትክ በልኩ በተመሳሳይ ሁኔታ አዲስ ወታደራዊ ልብስ ሲያሰፋለት የራስ ካሳ ልብስ ሰፊ ካሮጌ ወታደራዊ ልብስ ላይ ማዕረጉን ገንጥሎ በአዲሱ ወታደራዊ ልብሱ ላይ ለጠፈለት። ይኸው የዋሁና ሩህሩሁ ደጃዝማች ለነዚህ ምርኮኞች ሲጋራ ለመና አሽከሮቹን ወደኛ ይልክ ነበር። እነዚህ ሲጋራ ለማኝ አሽከሮች የሆኑ ሲጋራዎችን እስክንሰጣቸው ድረስ ደረጃን ሳይታክቱ አይናቸውን ሲያቆለጨልጩብን እኛም ብዙ ባይኖረንም ካለችን እናካፍላቸው ነበር። ሲጋራ በጠፋ ሰሞን እንኳን ይሄው ወጣት ደጃዝማች አሽከሮቹን ከጦር ሰፈራችን ብዙ ርቆ ወደ መሸገው የልጁ ጦር ድረስ ሳይቀር እየላከ የአገራቸውን ሲጋራ ያስጫታቸው ነበር። ለዚህ ውለታው ግን ደጃዝማች አበራ ከጦርነቱ በኋላ የራሴን ህይወት ለማትረፍ ስል ሰራዊቱን አላስፈጅም ብሎ እጁን ሰጥቶ በእጃቸው በወደቀ ጊዜ ያላንዳች ፍርድ በጥይት ደብድበው ገደሉት። ከተንቤኑ ድል በኋላ የኢትዮጵያ ሰራዊት ያለ ችግር ወደፊት ገብቶ መቀሌን ሳይቀር ማስለቀቅ ይችል ነበር። ይሁን እንጂ ሰራዊታችን ያገኘውን ድል ሳይጠቀምበት ቀርቶ በዋለበት የጦር ሜዳ የማረከውን ብረት እየተሸከመ ወደ ዋናው የጦር ሰፈር አብያዲ ተመለሰ። በዚህ መልኩ ጣሊያኖች ከባድ መስዋዕትነት ከፍለው ያጡትን የጦር ሰፈራቸውን ምንም እንኳ የልጁ ጦር ድንገት እንደደረሰ አደጋ እየጣለ በመሰወር ከፍተኛ ጉዳት ቢያደርስባቸው ከዋናው የራስ ካሳ ጦር ጋር ግን አንዲት ጥይት እንኳን ሳይታኮሱ መልሰው መያዝ ጀመሩ። ራሶች በድል አድራጊነት የያዟቸውን ከጦር ሜዳ ስልጣን አንጻር ወሳኝ ከተሞች፣ መንደሮችና ቀበሌዎች ሁሉ የንጉሠ ነገሥቱን መከላከል ብቻ ፖለቲካ ወይም የጦር ሜዳ ስልት ላለመዳፈርና ለማክበር ሲሉ፣ የራሶች የበታች ሹማምንትና መኳንንቶች ደግሞ ምንም እንኳ የጦር ሜዳ ልምድ ቢጎላቸውም እነሱም ራሶቹን ተከትለው ከፍተኛ መስዋዕት ከፍሎ ድል የተጎናጸፈውን ጦራቸውን ከድል ሜዳ እያነሱ ወደ ዋናው የጦር ሰፈር ሲመልሱት፣ ጣሊያኖች የልጁን ጦር ድንገተኛ አደጋዎች ከመከላከል ውጭ ያለምንም ችግር በጦር ሜዳ ያጧቸውን ከተሞች መልሰው አንዲት ጥይት ሳይተኩሱ ያዙ። እነዚህን የጦር ሰፈሮች እንደገና ያለምንም ጦርነት የያዘው የጣሊያኑ አዲስ ጦር ምሽጉን እንደገና ገንብቶ በጥርወር መጨረሻ ላይ ሁለት የጣሊያን ብርጌድና ሁለት የኤርትራውያን ተወላጆች ብርጌድ 29 ሻለቃ ጦር ይዞ በ76 መድፎች እየታገዘ በርካታ መትረየሶችን ጠምዶ እንደገና ከፊታችን ቆመ። ይህን ኢጣሊያኖች መመለስ ያዩ ተራ የባላገር ወታደሮች መገረማቸውንና መደነቃቸውን ሳይሸሽጉ ወይ ጉድ እንዲያው እንደዚያ እንዳልጨፈጨፍናቸው ሁሉ እነዚህ ኢጣሊያኖች አሁንም እዚያ አሉ በማለት ትናንት ከትናንት ወዲያ ድል በመቱበት የጦር አውድማ የኢጣሊያን ወታደሮችን በማየታቸው እንደ ተአምር እየታያቸው ተደንቀው ተናግረዋል። አንቀነን እየተካ ይዘው ይሄዳል። ኢትዮጵያውያን ሴቶች ከማለዳስ ከምሽት ድረስ በባህላዊ መንገድ ጤፍ ያለው ጤፉን ማሽላ ያለው ማሽላውን ዘንጋዳም ያለው ዘንጋዳውን ብቻ ቤት ያፈራውን እህል በወፍጮ ወይም በጃቸው እየፈጩ እንጀራ ይጋግራሉ ወጥ ይሰራሉ። ሴቶች ልጆቻቸውን እያጫወቱ ቀኑን በዚህ መልክ ሲገፉት ወንዶቹ ያለምንም ፍራ የመከላከያ ምሽጋቸውን እንኳን ለመገንባት ሳይሞክሩ እንዲሁ በየቡድኑ ይሆኑ በየጥራው ስር ተቀምጠው ልክ ጦርነት እንደሌለ ሁሉ ይጫወታሉ ያወራሉ ያወጋሉ። ኢትዮጵያ ሰራዊት ያገኘውን ድል በዚህ መልኩ እያጣጣመ ዝም ብሎ ሲቀመጥ አሪያኖች እንደገና ምሽጎቻቸውን አድሰው ጦራቸውን አጠናክረው ቦታ ቦታ ካስያዙ በኋላ ሰሞኑን ሰላም ሰጥተውን የሰነበቱት ነፍሰ ገዳይ አውሮፕላኖች ከምን ጊዜውም በላይ ያላንዳች ርህራሄ ከጧት እስከ ማታ እየተመላለሱ አብያዲን በቦምብ መደብደቡን ቀጠሉበት። የጣሊያን አውሮፕላኖች የቦምብ ሸክማቸውን አራግፈው የጥፋት ተልእኳቸውን ጨርሰው ጀምበር ከመጥለቋ በፊት ወደ መቀሌ ሲመለሱ በሰፈራችን ሰላም ይወርድና በህይወት ያሉ የጣሊያን ቦምቦች ያልሳሟቸው ወታደሮች ከየምሽጋቸው ከየዋሻቸውና ጉድጓዳቸው ይወጡ የሌሊቱን ህይወት ይጀምራሉ። አሁን ኢትዮጵያ ወታደሮች እንደድሮ ሲጨላለም ድንኳኖቻቸውን ተክለው ከመንጋቱ በፊት መነቃቀሉ አጉል ድካም መስሎ ስለታያቸው ድንኳኖቻቸውን ሳይተክሉ በባዶ ሜዳ ላይ መተኛት ጀምረዋል። ሰሞኑን ጣሊያኖች በቦምብ ምትክ ሰማዩን በበራሪ ወረቀቶች መሙላት ጀምረዋል። በእነዚህ በአማርኛ ፊደል በአማርኛና በትግርኛ ቋንቋ ተጽፈው በሚበተኑ ወረቀቶች ማርሻል ባዶሊዮ በደቡብ የጦር ግንባር የጣሊያን ጦርን ድል አድራጊነት በሰፊው ያትታል። ጥር 26 ቀን 1928 ዓ.ም ረፋዱ ላይ ሶስት አውሮፕላኖች አብያዲን ሲዞሩ ቆይተው አለቀልን እያልን ስንሰጋ አውሮፕላኖቹ ሰማዩን በነጭ ወረቀት ሞልተው ወደ መቀሌ ተመለሱ። በእነዚህ በሰፊው በሚበተኑ የፋሽስቶች የፕሮፓጋንዳ ወረቀቶች ማርሻል ባዶሊዮ የኢትዮጵያ ወታደሮች ያለምንም ማንገራገር እጃቸውን እንዲሰጡና ወደ መንደሮቻቸው እንዲመለሱ እየጠየቀ በመቀጠል በደቡብ የጦር ግንባር ማርሻል ግራዚያኒ የራስ ደስታን ጦር ድባቅ መምታቱን በዚህ ደም በተራጨበት ጦርነት ከ7000 በላይ የራስ ደስታ ወታደሮች መሞታቸውንና ከ10000 በላይ የሚሆኑት ደግሞ ክፉኛ መቆሰላቸውን እንዲሁም ድል አድራጊው የማርሻል ግራዚያኒ ጦር ወደ አዲስ አበባ በመገስገስ ላይ መሆኑን ያትታል። ይሁን እንጂ ይሄ ማርሻል ባዶሊዮ ፕሮፓጋንዳ በራስ ካሳና በራስ ስዩም ጦር ላይ ምንም ተጽዕኖ አልነበረውም። እንዲያውም የራስ ካሳ ሰራዊት በደቡብ የራስ ደስታን ጦር መሸነፍ ሲሰማ ተሸነፉ በተባሉት የጦር ሜዳ ወንድሞቹ የራስ ደስታ ሰራዊት ላይ እየሳቀ በራሱ ይበልጡን እንዲኮራና እንዲተማመን አደረገው። ማርሻል ባዶሊዮ ወረቀት በትኖ የካሳን ጦር ማፈራረሱ እንዳልሆነለት ሲያይ ከምንጊዜውም በላይ የአውሮፕላን ድብደባውንና አርመንያዊ ተግባሩን አጠናክሮ ልክ ጠዋት ፀሐይ እንደወጣች ጀምሮ ጀምበር እስክትጠልቅ ድረስ ስላሰማራቸው የኢትዮጵያ ሰራዊት ከመሸገበት ዋሻ አንገቱን እንኳ ብቅ አርጎ ማየት አይችልም ነበር። ጣሊያኖች ከትግራይ ሽፍቶችና በጉርሻ ካደሩ ያካባቢው ሰዎች ባገኙት ወሬ ጣሊያኖች የቦምብ ዝናባቸውን በየቀኑ ሲያዘንቡ የራሶቹ ጦር በየገደሉ ስር ተደብቆ እንደሚውልና የጣሊያኖቹ ቦምቦች ምናልባት ርቦት ሳርሲግት የወጣ ህያ ቢገድል እንጂ እንዳሰቡት ጦሩን እንዳልበታተኑት ሲረዱ እጅግ በጣም በሽቀው ስልታቸውን ቀየሩና ትላልቅ ቦምቦችን በገደሎች አናት ላይ ማውረድ ጀመሩ። ከአንድ ገደል ስር ባለው ዋሻ እኛ ሶስታችንና 20 የሚሆኑ የደጃዝማች አበራ የጦር አለቆች በደጃዝማች አበራ ዋሻ ከደጃዝማች አበራ ጋር ተጨናንቀን ተቀምጠናል። ጣሊያኖች በአዲሱ የድብደባ ስልታቸው መሰረት ከኛ ማዶ ላይ ያለውን ገደል የማይበገረውን የዋሻዎቹን ጣሪያ ያንን የተማይ ስባር የሚያክል አለት ድንጋይ በቦምብ እየዞሩ ደጋግመው ይወግሩት ጀመር። እነዚህ 6 ባለ 3 ሞተር አውሮፕላኖች ያንን ገደል እየዞሩ ሲደበድቡት ቆይተው በድብደባው የተነሳው አቧራ በሰማይ ላይ ተበትኖ ገና ሳይጠራ ሌሎች 6 አውሮፕላኖች መጥተው ይደበድቡታል። እንዲህ አይነት ሁኔታ ጧት ፀሐይ ስትወጣ የጀመሩ ቀኑን ሙሉ ሲደበድቡት ውለው ጀምበር ስትጠልቅ ትንሽ ሲቀራት የአድ ለቢስ ገደል ዱላው ቢበዛበት አልችል ብሎ እየተገነደሰ ይወርድ ጀመር። ይህ አድ ለቢስ ምስኪን ገደል እንዲህ ወገቡ ላይ እየተቀጨ ሲወርድ ከስሩ የመሸጉትን እንደ አምላክ ያመኑትን እነዚያን ምስኪን ነዋሪዎች ከነነፍሳቸው በውስጡ ይቀብራቸው ጀመር። እንዲህ አምነውት በከለላው ስር የገቡትን ምስኪን ባላገር ወታደሮች ከነ ህይወታቸው በር ዘግቶ ማምለጫ አሳጥቶ ሲቀብራቸው በብዙ ጦር ሜዳዎች የዋለውን ኮሎኔል ኮናቫሎቭን እንኳ ዘግንኖት የወንድ ልጅ ልቡን ቢወጋው ለነዚያ ምስኪን ባላገር እድለ ቢሶች እንባውን አወረደው። ኮሎኔል ኮናቫሎቭ በዚህ ፍጹም አረመኔነት በተሞላበት ዘግናኝ ተግባራቸው ጣሊያኖችን እንዲህ አቅመቢስ ሆኖ በተወሸቀበት ዋሻ ውስጥ ሆኖ እየረገመ ለነዚያ ምስኪን ባላገሮች ስቅስቅ ብሎ አለቀሰ። ኢትዮጵያውያን በጣሊያን አውሮፕላኖች ላይ ባሮጌ ጠመንጃቸው መተኮስ ዋጋ እንደሌለው ካወቁ ስለቆዩ እንዲህ ጣሊያኖች በማናለብኝነት ሰማዩን የግል ግዛታቸው አድርገው እንዳሻቸው ዝቅ ብለው እየበረሩ ሸክማቸውን ሲያወርዱበት ነፍሱን ለፈጣሪው ሰጥቶ ዝም አላቸው። እንዲህ በደጃዝማች አበራ ዋሻ አቅመቢሶች ሆነን ስንቀመጥ ቀኑ እንዳመት እየረዘመብን ጀምበር የምትጠልቅበትን ሰዓት በታላቅ ጉጉት እየጠበቅ ነግቶስ ነገ ዳግም ፀሐይን ማየት እንችል ይሆን እያል ስንጨነቅ ጀምበር ጠለቀች። አዎ ዛሬም ምድለኞች ነን። ሁላችንም ፈረንጆች ሰላም ነን። ኢትዮጵያውያን ካልሞቱ ወይም ካልቆሰሉ ከየተደበቁበት ዋሻ ገደል ወይም ጉድጓድ መውጣት ይጀምራሉ። አንዳንዶቹ አሁንም ምስጋናቸውን ለፈጣሪያቸው ለማድረስ ሲጸልዩ ይሰማሉ። ልክ ጀምበር እንደጠለቀች ራቅ ካለ የተራራ ጫፍ ላይ ያቄስ ለእግዚአብሔር ምስጋናውን እያቀረበ ሲጮህ ወዲያው በሺዎች የሚቆጠሩ ድምጾች ተቀብለው አሜን ሲሉ ገደሎቹ ይቀበሉትና በማሚቴዎቻቸው ሲያስተጋቡት ያ ድምጽ በጣም ርቆ ይሰማ ነበር። ጣሊያኖች እስከ ጥር 12 ቀን ድረስ ምንም እንኳ አለም ይባለውን የዘመኑን መሳሪያ ታጥቀው በምድር በታንክና በመርፍ እየታገዙ በሰማይ ላይ ያለ ምንም ተቀናቃኝ የቦምብ ዝናባቸውን እያወረዱ ኢትዮጵያ ሰራዊት ሊመክተው በማይችለው ሁኔታ በጦርነቱ ቢገፉም እስካሁን ያለው ጦርነት ወደፊት ከሚመጣው ጋር ሲተያይ ሰብአዊነት የተላበሰ ነው ማለት ይቻላል። ከጥር 14 1928 ዓመተ ምህረት በተንቤን ከደረሰባቸው ታላቅ ሽንፈት በኋላ ግን በዚህ መልኩ በጦርነት ከገፉ ዳግማዊ አድዋ እንደሚመጣ የተገነዘበው ማርሻል ባዶሊዮ የጦርነቱን ስልት ቀይሮ ወይም በሌላ አነጋገር የአየር ላይ ጥቃቱን ከመቼውም ጊዜ በላይ አጠናክሮ ያለምንም እረፍት ፀሐይ እንደወጣ ጀምሮ ጀምበር እስከ ጠለቀችበት ሰዓት ድረስ የኢትዮጵያ ሰራዊት መሽጎበታል የተባለውን ቦታ ሁሉ እንዲደበድቡ አደረገ። የልብቃ ያለው ማርሻል ባዶሊዮ ተራና ሰላማዊ መንደሮች ላይ ሁሉ ሳይቀር በመርዝ ጭስ የተሞሉ በርካታ የመስታወት ጽቦችን ያለ ርህራሄ መጣሉን ቀጠለ። ራሳራት ቀን ጣሊያኖች ተሸነፈው ከለቀቁት የጦር ሰፈራቸው ወረዩ የኢትዮጵያ ወታደሮች እንደ ምርኮ ዘርፈው ካመጧቸው ንብረቶች አንዱ አንድ ቀጠን ያለች ቡናማ ቀለም ያላት ፈሳሽ ነገር የተሞላባት የመስታወት ቱቦ ነበረች። በዚህ የመስታወት ቱቦ ላይ የተለጠፈ ወረቀት ተጠንቀቁ፣ ይሄ በመርዝ ጭስ የተቃጠለ ሰውነት ማከሚያ ነው ይላል። አዎ የጣሊያኖች ኢትዮጵያን ሲወሩ ጀምሮ የኢትዮጵያን ሰራዊት በመርዝ ጭስ አፍነው ድራሹን ለማጥፋት መወሰናቸውን ያሳያል። አለያማ ደካማው የባላገሩ ሰራዊት እንኳን የመርዝ ጭስ ሊጠቀም ቀርቶ ከዚህ መርዘኛ ጭስ መከላከያ ጭንብል ከረጢት እንኳን የሌለው ከመሆኑም በላይ መርዙ እንኳን ቢኖረው እንዴት አድርጎ እንደሚጠቀም እንኳን የማያውቅ መሆኑን የሚያውቁ ያውቁታል። ጥሩር መጨረሻ ላይ ጣሊያኖች በደጃዝማች አበራ የጦር ሰፈር ላይ አንድ ትልቅ የመርዝ ጭስ የተሞላ የመስታወት ሙቀጫ የመሰለ ነገር ጣሉ። ይህ የመስታወት ሙቀጫ በደጃዝማች አበራ ሰፈር ከመሬት ወድቆ ሲከሰከስ ወደ ቢጫነት የሚወስደው በጣም የሚገማ ጉም ሲነሳ በጊዜ ያየው ኮሎኔል ኮናቫሎቭ እጅግ በሚገርም ፍጥነትና ሁኔታ ከተቀመጠበት ቦታ ተነስቶ እንዳበደ ሰው ወዲህና ወዲያ እየሮጠ በጣም ከፍ ባለ ድምጽ ተጠንቀቁ፣ ቶሎ ቶሎ በሉ፣ የመርዝ ጭስ ቶሎ 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 ወደ ላይ ወደ ገደሉ ውጡ ብቻ ረዘም ላሉ ደቂቃዎች ያለማቋረጥ በሰባራ አማርኛ፣ ትግርኛ፣ ኦሮምኛ አስታወቀ። የኮሎኔልና በኋላ የኛንም ድምጽ የሰሙ እስካሁን በየዋሻው የተደበቁ የደጃዝማች ወንጀሰን ሰዎች ከየመሸጉበት ቦታ እየወጡ ከጣሊያኖች አውሮፕላን በተጠመደ መትረየስ ጥይት እየወረደባቸው ልክ እንደ ዝንጀሮ ከየመሽጋቸው ዘለው እየወጡ ገደሉን እየባጠጡ ሽቅብ መውጣት ጀመሩ። አው ወንድማማቾቹ በደጃዝማች ባበራና በወንደሰን የጦር ሰፈር በርካታ ወታደሮች ልክ እንደተከረ ሰው ጥቂት ደቂቃዎች ተንገዳግደው ሸብረክ እያሉ እስከመጨረሻው ማንቀላፋት ጀመሩ። እዚህ አደገኛ የመርዝ ጭስ የተቃጠሉ ምንም አይነት ዶክተርና መድኃኒት በሌለበት የጦር አውድማ እየተቃጠሉ ወደማይቀርበት ዓለም አዘገሙ። እስኪ ኢትዮጵያውያን ከአዲሱ የጣሊያን አደገኛ መሳሪያ ጋር እንዴት መከላከል እንኳን እንደሚችሉ መላው ጠፍቷቸው ጸሎታቸውን ወደ እግዚአብሔር እያደረሱ ሁሉን ለሱ ሰጥተው ተቀምጠዋል። በየካቲት ወር በጨረሻ ላይ ለረጅም ጊዜ ያላየናቸውና ደረጃ በደረጃ የረሳናቸው ገና ደብረ ታቦር በገባው ጊዜ ጀምሮ የቅርብና ጥሩ ወዳጅ የነበሩት ባላምባራስ ወልደ ማርያም ወደ ጦር ሰፈራችን መጡ። ባላምባራስ ወልደ ማርያም በመጀመሪያው ቀን የጣሊያኖች የአውሮፕላን የቦምብ ድብደባ ከፉኛ ቆስለው አይቦታ የጦር ሰፈር ለአርባ ቀን እድላቸው ጥለናቸው ባንመጣ ኖሮ ዛሬ እንዲህ ፍጹም ጤነኛ ሆነው ወደ ጦር ሰፈራችን ብቅ ማለት መቻላቸው ብዙ ባላስደነቀን ነበር። ባላምባራስ ወልደ ማርያም ለሁለተኛ ጊዜ የጣሊያንን ወራሪ ጦር ለመግጠም ሲጓዙ ዘመኑ ባፈራው ከሰማይ ላይ በሚወርድ ቦምብ እግራቸውን ክፉኛ ቆስለው ዶክተር ቀርቶ ህመም ማስታገሻ በሌለው ሰራዊታችን ውስጥ በድንኳናቸው ውስጥ ተኝተው የጣዝማ ማር በቁስላቸው ላይ እየተቀባላቸውና በቆሻሻ ሸማ እየታሰረላቸው ተነባብተው ጦራችን ወደፊት ሲጓዝ በዚያው ጥለናቸው ሄድን። ብዙ ሰው ወደ ትውልድ አገራቸው ወደ ዳሞት ተመልሰዋል ሲል አነስ ያለው ክፍል ደግሞ ያው ህመማቸው ጠምቶባቸው እንደማንኛውም ቁስለኛ ወታደር ሁሉ ሌላም በሽታ ተቀላቅሎባቸው እዚያው አይቦታ የጦር ሰፈር ሳይሞቱ አይቀሩም ብሎ እርሙን አውጥቶ እየቀኑ የሚገጥመውን መከራ እየታገለና ነገን ዳግም ለማየት እየጸለየ ባላምባራስ ወልደ ማርያምን እስከ መፈጠራቸውም ረስቷቸው ነበር። ወደ ዳሞት ተመልሰዋል ወይም በመንገድ ላይ ሞተዋል ተብለው የተረሱት ሽማግሌው ባላምባራስ ወልደ ማርያም ፍጹም ጤነኛ ሆነው ተፈቅሏቸው ላይ ጉብ ብለው ወደ ጦር ሰፈራችን አብያዲ በድንገት ብቅ ሲሉ ሁላችንም መደነቃችንና መገረማችን ገደብ አልነበረውም። ማምሻው ላይ በድጃዝማች አበራ ሰፈር በኩራዝ ዋሻ ውስጥ ዙሪያ ገጥመን ስናወጋ ባላምባራስ መጥተው ስለተቀላቀሉን የወትሮ ጨዋታችንን ትተን የባላምባራስ ወልደ ማርያምን አስደናቂ ታሪክ መስማት ጀመርን። ባላምባራስ ትንሽ ታቅ ብለው ልክ ጦራችን አይቦታን መልቀቅ ሲጀምር አንድ ጣሊያኖቹን ከብቶ ከወንድሞቹ ጋር የተቀላቀለ የሐማሴን ተወላጅ ጣሊያኖቹ ባድዋ የጦር ሰፈራቸው ትልቅ አክም ቤትና በርካታ ሐኪሞች ከፈዋሽ መድኃኒቶች ጋር እንዳላቸው ያጫውታቸዋል። ባላምባራስ ጨለምለም ሲል በቅሏቸውን ያስጭኑና በሰፈር ያሉ ሰዎች አግዘዋቸው በቅሏቸው ላይ ጉብ ይላሉ። ከጦር ሰፈር ሲወጡ ለጠየቃቸው ሁሉ ወደ ዳሞት እንደሚሄዱ ነግረው ጉዞ ይጀምራሉ። የዳሞትን መስመራቸውን ወደ ጎን ትተው መስመራቸውን ወደ አድዋ ያቀናሉ። ወደ አድዋ ሲጓዙ ላቆማቸው የጣሊያን ወታደር ሁሉ የተንቤን ክልል ሰላማዊ ነዋሪ ከመሆናቸውም በላይ የታላቁ ጌታ የሙሶሎኒ ወዳጅ መሆናቸውንና አንድ ቀን በማሳቸው ውስጥ በርሻ ላይ እንዳሉ ከጣሊያን አውሮፕላን ቅጥር የሆነ ነገር ወድቆ በማሳቸው መሃል ሲፈነዳ የተፈናጠረ ብረት በእግራቸው አጥንት ውስጥ ገብቶ ማውጫው መንገድ ጠፍቷቸው ይህንኑ ጉዳይ ወደ አድዋ ለማሳወቅ የሚሄዱ መሆናቸውን ያስረዳሉ። ባላምባራስ ወልደ ማርያም በመንገዳቸው ላጋጠማቸውና ላስቆማቸው ሰው ሁሉ ይህንን የፈጠራ ወሬያቸውን ደጋግመው እያወሩ አድዋ ይደርሱና ይህንን ውሸታቸውን አድዋ ላለው ዶክተር ይገልጻሉ። ጣሊያኑ ዶክተርም ቁስላቸውን ካየ በኋላ በአስቸኳይ የቀዶ ጥገና ክፍል አዘጋጅቶ በዘመናዊ ሕክምና አጥንታቸው ላይ ተሰክቶ የነበረውን የቦምብ ብረት አውጥቶ እስኪያገግሙ ድረስ በሆስፒታሉ እንዲተኙ ፈቀደላቸው። አስታማሚዎቹም ጥሩ አድርገው እንደቀለቧቸው ሰውነታቸው ይመሰክራል። በመጨረሻ በትክክል መዳናቸው ታውቆ ወደ መንደራቸው ሲያሰናብቷቸው በበቅሏቸው ላይ ተፈናጠው በአቋራጭ መንገድ ሲገሰግሱ ብለው ከእናት አገር ጦራቸው ጋር እነሆ ተቀላቅለው የጣሊያንን ጦር ለመግጠም እንደመጡ ሳቅ እያፈናቸው አጫወቱን። እኛም በአዛውንቱ ድፍረትና ዘዴ ተደንቀን እሳቸው ሲስቁ እኛም ሳቃችንን ለቀቅነው። በዚህ ጊዜ አስደሳቹ የተንቤኑ ድል በመላው የትግራይ ጠቅላይ ግዛት ብቻ ሳይሆን በመላው ኢትዮጵያ እስከ ደቡብ ጦር ግንባር ድረስ ዘልቆ ተጋኖ መወራት ጀመረ። የዚህን የካሳን ጦር አስደናቂ ድል የሰሙ በዚህ ጦርነት ያልተካፈሉት ብዙዎች እጅግ በጣም አዘኑ፣ ቆጫቸው። ያሳዘናቸውና ያስቆጫቸው የካሳ ጦር የጣሊያኑን ጦር ማሸነፉ ሳይሆን እነሱ በስንፍናቸው ከዚህ ጦር ጋር ተሰልፈው ተዋግተው ጦሩ ድል ከተጎናጸፈ በኋላ በዘረፈው ንብረት ሀብታም ሲሆን እነሱ ባዶ እጃቸውን በመቅረታቸው ብቻ ነበር። ይህ የራስ ካሳ ጦር ድል አድራጊነት ክፉኛ ያሳዘናቸው ግን የተንቤን ተዋሳኝ የሆነችው የሰሆላ ሰዎችን ነበር። የሰሆላ ሰዎች በደህናውና በሰላሙ ጊዜ ያንኑ የተራራ ቀበሌያቸውን እንደነገሩ አራርሰው ባመረቱት ምርት ላይ የተራራማ ቀበሌያቸውን እየታከከ የሚያልፍ ሲራራ ነጋዴ በመዝረፍ ጎጆአቸውን ሞላልተው የሚኖሩ ከሕግ ውጭ የሚተዳደሩ ከመሆናቸውም በላይ ለራስዩም ሆነ ለደጃዝማች ኃይለ ሥላሴ ጉግሳ ግብር ሳይከፍሉ በዚያው የተራራ ቀበሌያቸው ላይ ተሰቅለው በነጻነት የሚኖሩ ሰዎች ነበሩ። ታዲያ ሀገር ስትወረር አንድም ራስዩም ለዘመናት በፈጸሙት ወንጀል እንዳይቀጧቸው በመፍራት፣ ሁለትም በዚህ በከፋ ጊዜ ያቺ ሁለተኛ የመተዳደሪያ ሙያቸው ይበልጥኑ እንደምታበብ ተስፋ በማድረግ ወደ ጦር ሜዳ ሳይወርዱ እንዲሁ በመንደሮቻቸው ተቀምጠው ቀሩ። ታዲያ እንዲያ ተስፋ ያደረጉበት በዘረፋ የመበልጸጉ ጉዳይ ሳይሆንላቸው ቀርቶ ከሁሉም በላይ በተንቤኑ የመጀመሪያው ቀን ጦርነት የተሳተፉ ጓደኞቻቸው ለመሪዎቻቸው ባገኙት ድል በጦር ሜዳ የማረኩት ምርኮና ሀብት ሲሸድሉና ሲፎክሩ እነሱ ባዶ እጃቸውን በቀበሌያቸው በመቀመጣቸው ክፉኛ አዘኑ፣ ተቆጩ። የሶላን ሰዎች እንዲህ እነሱ ባረጃቸው ተቀምጠው የካሳና የሱጁም ጦር ባለሀብትና ባለሰም ሲሆን ማየቱ ጥቅም የለውምና እንዲያው ለወደፊቱ ምን ማድረግ እንዳለባቸው ባንድ መንደር ተሰብስበው መምከር ጀመሩ። ተሰበሰቡት የሶላ ሰዎች ገሚሶቹ ተሰብስበን ወደ ተንቤን ወርደን ለሱጁም ገብረን አብረነው ጣሪያንን እየወጋን እኛም እንደሌላው የሱጁምና የካሳ ጦር ሁሉ ሀብት እናከማችሉ ሐሳብ አቀረቡ። ይህሳብ የጸደቀ ከመሰለ በኋላ አንተ ተነስቶ ጎበዝ ሞኛቶኑ አሁን ማይሙት ለዘመናት የሰዩምን ሲራራ ነጋዴ ስንዘርፍ ኖረን አሁን ፈተት ብለን ሄደን አብረን ጣሊያንን ልንወጋ ልንገብርልህ መጣን በነለው እሺ ብሎ አጥፎ የሚቀበለን መስላችሁ ሞኛቶኑ ከምንመኘው ሀርትና ስሚልክ ቅጣት ነው የሚጠብቀን አይሆንም ሄደን አብረነው አንዋጋም ሲል ተቃወመ። ሲራው ሲራራ ነጋዴ ዘራፊ ተነስቶ ራስዩም አብረነው እንድንዋጋ ቢፈቅድ እንኳን ወደፊት እንዳሻን እየዘረፍ በነጻነት መኖር አንችልም። ይሄ ለሲዩም ባርነት መግባት ነው። ሌላ መላ መምታት አለብን ሲል ተጨማሪ ተቃውሞ አቀረበ። በዚህ መልኩ ቀኑ ሙሉ ሲመክሩ ውለው ማምሻው ላይ ፈንታሳብ ተስማሙና የነን ሐሳብ ለራስዩም የሚያደርሱ መልእክተኞች መርጠው ወደ ራስዩም መንገሻ ወደ ተምቤን ወደ አብያዲ ላኳቸው። እነዚህ የነጋዴ ዘራፊዎች እንደራሲዎች ወደ ራስዩም የጦር ሰፈር አብያዲ ብቅ ያሉት እኛ ባጋጣሚ የጦር ሜዳ ምክር ላይ እንደተቀመጥን ነበር። የሶላ ሰዎች መልእክተኞች ወይም እንደራሲዎች በራስዩም መንገሻ አጋፋሪ በኩል ለጥብቅ ጉዳይ እንደመጡና በራስዩም መንገሻ ዙፋን ፊት ቀርበው እጅ መንሳት እንዲፈቀድላቸው ጠየቁ። እኔ ከተወሰኑ ቃላት ውጭ ትግርኛ አልችልም እና እነዚህ መልእክተኞች ለራስዩም የሚያቀርቡትን አቤቱታ ፍሬ ነገር መረዳት አልቻልኩም። ለክነቱ የፓሪስ ዩኒቨርሲቲ ተማሪ የነበረው ልጅ ወልደ ገብርኤል አጠገቤ ተቀምጦ ስለነበር የነዚህ ሰዎች አቤቱታ በፈረንሳይኛ ቋንቋ ታቁን ማፈን እየተቸገረ አስረዳኝ። አቤቱታው እንዲህ ነው። ለ2000ና ለ3000 የጣሊያን ጦር የሚበቃ ኃይል እንዳላቸው አሳስበው የተከበሩ ጌታ ራስዩም መንገሻ የጣሊያኑን ጦር በጦራቸው አግደው ይዘው አናሳልፈን በማለታቸው የሶላ ሰዎች ባለፈው የምርት ዘመን እንብዛም አቀናቸው። ስለዚህ ቢያንስ የጣሊያንን ወታደሮች ገድለው እንዳይዘርፉና ኑራቸውን እንዳይደጋገፉ የተከበረው ጌታ የራስዩም ጦር አግዶ አላሳልፈን በማለቱ ክፉኛ የተቸገሩ መሆናቸውንና ከዚህ ጦርነት ምንም ጥቅም ሳያገኙ ባዶ እጃቸውን መቅረታቸውን ጨምረው ገለጹ። ራስዩም መንገሻ ፈቃዳቸው ሆኖ አንድ የ3000 ጣሊያን ጦር ቆርሰው ወደ ግዛታቸው ቢያሰልፉላቸው ውለታውን እግዚአብሔር ሁሉ እንደሚያገኙት ጨማምረው ገልጸው አቤቱታቸውን አሰሙ ብሎ እየሳቀ ልጅ ወልደ ገብርኤል ሲተረጉምልኝ የነዚህን ምስኪን የዋህ ሰዎች ሐሳብ እኔም እያሳቀ አስለቀሰኝ። በየካቲት ወር 1928 ዓ.ም የመጀመሪያ ሳምንት ላይ የኢትዮጵያ ወታደሮች ኦርሊኮን በተባለው የስዊዘርላንድ አየር መቃወሚያ መሳሪያ አንድ የጠላት አውሮፕላን መተው ጣሉ። የኢትዮጵያ ወታደሮች ባለ 3 ሞተር ትልቅ አውሮፕላን መተው ሲጥሉ የመጀመሪያቸው ነው። አውሮፕላኑ እንደተበታ ጭሱን ሽቅብ እያቦነነ ቁልቁል ባፍንጫው ሊደፋ ሲያሽቆለቁል አብራሪው ጃንጥላውን ዘርግቶ ሽቅብ ወደ ላይ ተስፈነጠረ። እንዲህ በፍጥነት ቁልቁል የሚወርድ አውሮፕላን አሁን ጭሱ ምትክ እሳት እየተፋ ከደብረ አምባ በስተጀርባ ወርዶ ባፍንጫው ተከሰከሰ። ወታደሮቻችን ወደ ተከሰከሰው አውሮፕላን እየሮጡ በቦታው ሲደርሱ አውሮፕላኑ እየነደደ ባጠገቡ የነበሩትንም ቁጥቋጦች ሁሉ ውጦ ይማግዳቸው ነበር። የዚህ አውሮፕላን አብራሪ አውሮፕላኑ እንዳይተርፍ ሆኖ መመታቱን ሲያይ በጊዜ ጥላውን ዘርግቶ ቢዘልም በዚያ ረፋድ ጠንከር ያለ ንፋስ ይነፍስ ስለነበር እንሳፋፊውን አብራሪ ንፋሱ ከሰፈር ጉዞ አርቆ ወሰደው። ወታደሮቻችን እንዲ በሰማይ ላይ ትልቅ ተላዘርግቶ የሚንሳፈፈውን ኢጣሊያን አውሮፕላን አብራሪ እንደተአምር እያዩ እየተከተሉት ያርፍበታል ብለው የገመቱት ቦታ ቢደርሱም አብራሪው ጥላውን በግዜ ሰብስቦ ካይናቸው ተሰወረ። ምንም እንኳ አብራሪው በሰላም መሬት ላይ ማረፉ የማያጠራጥር ቢሆንም ይብራሪ ወደ ጦር ሰፈሩ ተመልሷል ብሎ መገመት ግን ያስቸግራል። ወይ የኢትዮጵያ ወታደሮች የሚተኩሷቸው ጥይት ሰለባ ሆኗል አሊያም አሁን እጅጉን በጣም የሰው ስጋ የለመዱትና የተራቡት የሌሊት ጅቦች ራስ ሆኗል። ሁለተኛው ቀን ወታደሮቻችን ዳግም በለስ ቀንቷቸው ሁለተኛውን ባለ 3 ሞተር አውሮፕላን ጣሉት። የኛ አውሮፕላን እንደ ትላንቱ አልነደደም። አብራሪውና ታዛቢው ግን ሞተዋል። ወታደሮቻችን አውሮፕላኑን ለመጣላቸው መረጃ ይሆናቸው ዘንድ ከአውሮፕላኑ ውስጥ የተለያዩ ጠቃሚ ናቸው ብለው የገመቷቸውን ነገሮች ገነጣጥለው እና ሁለቱን ሟች የጠላት ወታደሮች ሬሳ ተሸክመው ከሁለቱ ራሶች ፊት ቀረቡ። ሁለቱ ራሶች ሌሎች ወታደሮች የጠላት ወታደሮችን ሬሳ እንዲቀብሩ አዘው ግዳይ ለጣሉት ወታደሮች የሚገባቸውን ሽልማትና ሹመት ለመስጠት ለምክር ወደ ድንኳናቸው ገቡ። በዚህ መልኩ ቀን ቀንን እየወለደ ቀኖች አልፈው ሳምንቶች ተተኩ። ጣሊያኖችም የአውሮፕላን ድብደባቸውን ረገብ ስላደረጉት ሰላም የሰፈነ መሰለ። እነሆ የራስ ካሳ ጦር ባቢያዲ እንደሰፈረ ሳይንቀሳቀስ ሁለተኛ ወሩን ይዟል። ሁለት ወር ባልሞላ ጊዜ ውስጥ የተንቢን አካባቢ ነዋሪዎች ጦርነትንና ጦርነት የሚያስከትለውን አደጋ ሁሉ ለመዱት። የተንቢን አካባቢ እናቶች ደረጃ በደረጃ ቀስ በቀስ ከየተደበቁበት ተራራ ስርና ዋሻ ውስጥ እየወጡ ልጆቻቸውን እያዘሉ ወደ አቢያዲ መመለስ ጀምረዋል። ብዙም ሳይቆይ የአቢያዲ ከተማ ነዋሪዎች ወደ ጎጆአቸው ተመልሰው ከጦርነቱ በፊት እንዳለው አይነት ባይሆንም እንደነገሩ የተለመደ ህይወታቸውን መኖር ጀመሩ። አልፎ አልፎ ይሄ የጣሊያኖች አውሮፕላን ድብደባ ረገብ በማለቱ በአቢያዲ ከተማ ላይ ነዋሪዎቹ ከጦርነቱ በፊት ገበያ ይውሉበት በነበረ አነስተኛ ሜዳ ላይ ይሰበሰቡና ነጠላቸውን መሬት ላይ ዘርግተው እቃዎቻቸውን እየዘረገፉ መገበያየት ይጀምራሉ። በእንዲህ አይነት ገበያዎች ላይ ብዙ የኛ ወታደሮችም ለሸመታ ይወጣሉ። በእንዲህ አይነት የጦር ሜዳ ገበያ ላይ በርበሬ፣ ጨው፣ አምባሻ፣ ማር፣ ጠጅ፣ አረቄ፣ ጠላ፣ ብዙ አይነት የጥራጥሬ እህሎች፣ ዶሮዎች፣ የፍየል ጠቦቶች፣ የጭነት ከብቶችና ብቻ ሌላም ነገሮች ገበያ ላይ ይውላሉ። እዚህ የጦር ሜዳ ገበያ ከማስትሬዛ ብር ሌላ በጥይትም መገበያየት ይቻላል። አዎ ጥይት እንደ ገንዘብ ሆኖ ያገለግላል። እዚህ መሰለኝ ኢትዮጵያዊ ወታደር አልሞ አላማውን በትክክል መምታቱን እርግጠኛ ካልሆነ የማይተኩሰው። አዎ ወታደሮቻችን በከንቱ ጥይት ከማባከን ጦራቸውን እየሰበቁ ጎራዴያቸውን እያፋጩ የእጅ ለእጅ ውጊያ ነው የሚወዱት። እና እኔም እንዲህ ገበያ ሲውል ሁሌም አንበሳን ጥሩ ጠጅ መርጦ እንዲገዛልን እልከው ነበርና ዛሬም ወደ ገበያ ላኩት። ይሁን እንጂ አንበሳ ገና ከመውጣቱ የአውሮፕላን ድምፅ ስለሰማው ቆይና ከድብደባ በኋላ ትሄዳለህ ብለው ግድ የለም ጌታ ግድ የለም እያለ ገንቧን ትከሻው ላይ አሸራሽሮ እያስቀመጠ ከሰፈር ወጥቶ ወደ ገበያ ሄደ። በሰዓት ላይ አንበሳ በድንጋጤ እየተንቀጠቀጠ ወደ ሰፈር ተመለሰና ትንሽ ጎደል ያለችውን ጠጅ ያዘች ገንቦ እያሳየኝ ታያለ ጌታ፣ ቦምቡ አጠገቤ ሲወድቅ ንፋስ አሽቀንጥሮ ቢጥለኝ ጉን ነው ሁሉንም ያለ መድፋቴ እያለ ስለ ጠጁ መደፋት አጫወተን። አዎ አንበሳዬ ቦምቡ ትልቅ ድንጋጤ ቢጥልበትም ለጠጁ የፈራውን ያህል ለራሱ ነፍስ አልፈራም ነበር። በየካቲት ወር አጋማሽ ላይ ጣሊያኖች የኢትዮጵያ ወታደሮች ተደብቀውባቸዋል ብለው የገመቷቸውን ገደሎች ሁሉ በትልልቅ ቦምቦች መደብደባቸውን ቀጠሉበት። አንዳንድ ገደሎች የቦምቡ ድብደባ ሲበዛባቸው እንደ ጎመን እየተቀነጠሱ ጥግኞቻቸውን መቅበራቸውን ቀጥለዋል። በገደል ስር ያሉ ዋሻዎች አሁን አደጋቸው የበዛና ለራሳቸው መከታ የሚፈልጉ መሆናቸውን የተረዱት ወታደሮቻችን አሁን በየገደሉ ስር ባሉ ዋሻዎች ውስጥ መደበቁን ተተውታል። እና ያው የመጣው ይምጣ በሚል አይነት ሁሉን ለፈጣሪያቸው ተተው የቦምብ ድብደባ በተጀመረ ቁጥር አነስተኛ ቋጥኞችን መከታ አድርገው በትዝብ መመልከት ጀምረዋል። እንግዲህ በሁለት ረድፍ ዘለላ ዘለላውን እያወረዱት አቶ ተሰማ ከደጃዝማች አበራት እንኳን ገቡ። አቶ ተሰማ ከጣና ሐይቅ ጀምረው ጓዛችንን ባህያ እየጫሉና ያለ መሰልቸት ከሌቦችና ከዘራፊዎች እየጠበቁ እዚህ አብያዲ እስክንደርስ ድረስ ካጠገባችን ያልተለዩ የቅርብ ወዳጃችን ናቸው። አምስት ቀን በፊት እንደማንኛውም ሹሞችና ወታደሮች ሁሉ ባሏን አጅባ ወደ ጦር ሜዳ የመጣችው ያቶ ተሰማ ወጣት ባለቤት ቀኗ ደርሶ ምጥ ሲጀምራት ከአብያዲ ከተማ ጫፍ ላይ በአንድ ጎጆ አኖሯትና በሁለተኛው ቀን በልምድ አዋላጅ አሮጊቶች እርዳታ ወንድ ልጅ ተገላገለች። አቶ ተሰማ በጦር ሜዳ ወንድ ልጅ በማግኘታቸው ደስታቸውን ተካፍለው እንኳ ሳይጠግቡት ዛሬ አንድ የተረገመ ኢጣሊያን አውሮፕላን በጦር ሰፈራችን ካራገፈው ቦምቦች አንዱ የአቶ ተሰማ ወጣት አራስ ሚስት ባረፈችበት የሳር ጎጆ ቤት ወርዶ ፈነዳ። ምንም እንኳ በቅርብ የነበሩ ሰዎች አራሷን ያቶ ተሰማ ባለቤትንና አንበሳው ልጃቸውን ለማዳን ቢሞክሩም እሳቱ በፍጥነት ተዛምቶ በአካባቢ ያሉትን የሳር ጎጆዎች ሁሉ በቅጽበት ከነነዋሪዎቻቸው አመድ አደረጋቸው። ያቺ ምስኪን እናት ከነልጇ ምንም ኃይል ሊረዳት ሳይችል ቀርቶ የእሳት ራት ሆነች። በዚህ ታላቅ ጭካኔ የሰው ልጅ ሕይወት ዋጋ ቢስ ሆነ። ራሴን በአቶ ተሰማ ቦታ ተክቼ ለጥቂት ደቂቃዎች አሰብኩትና ምርር ብዬ አለቀስኩ። አሁን ሆድ እየባሰኝ መጥቷል። ይህ አልበቃ ብሎ አንድ የማይታይ ማንም ሊያግደው የማይችል አደገኛና መሰሪ ጠላት ገፍቶ ወደ ጦር ሰፈራችን ገብቷል። ይህ ምስኪን የኢትዮጵያውያን ጠላት ከጣሊያን መናጢ አውሮፕላኖች ቦምብ፣ ከትግራይ ሽፍቶች አደጋ ሁሉ የከፋ ሊጋፉትና ሊታገሉት የማይቻል ጠላት ነው። ተላላፊ በሽታ፣ ተቅማጥ፣ ተስቦ ወረሽኝ። ወጣቱ ጎልማሳ ልጅ ተርላ ከጦርነቱ በፊት በኤርትራ የኢትዮጵያ ቆንስልና ጦርነቱ ሊጀመር ግድም ጀምሮ የራስ ስዩም መንገሻ የጦር አማካሪ ከጥቂት ቀናት በፊት እንደ ተጫጫነውና ብዙም ጠንነት እንደማይሰማው አጫውቶኝ ነበር። ከዚያን ቀን ጀምሮ በራሶች ድንኳን ስለማላየው ግራ ገብቶኝ ሰነባብቼ ዛሬ ከልጅ ተርላ የተላከ አሽከር ከኔ ድንኳን ደጃፍ ላይ ቆሞ ልጅ ተርላ እንደ ተጫጫናቸውና ጤናቸው እስከዚህም እንዳልሆነና ላዩን እንደሚፈልጉ ሲነግረን ወደ ልጅ ተርላ ዋሻ እየተጣደፍ አመራን። ከትንሿ ዋሻ ገባ ብሎ ከአንዲት ግርግይ ላይ አሮጌ ሸማ ለብሶ ልጅ ተርላ ተኝቶ አገኘ ነው። ልጅ ተርላ ገና ወደ ዋሻዋ መግባታችንን ሲያስተውል ያለ የሌለ ኃይሉን አሰባስቦ ፈገግ ለማለት እየጣረና ይሁን ነገር ለመናገር እየሞከረ ለሰላምታ እጁን ዘረጋልን። የልጅ ተርላ ክብና ሞላ ሞላ ያለች ሳቂት ከፊት ዛሬ ከመቼውም ጊዜ በላይ ጠውልጋ ወደ አጽምነት ተለውጣለች። ያ ወዘና የሞላው ፊቱ ጣረሞት መስሏል። ገና ወደ ዋሻዋ ከመግባታችን ልጅ ተርላ ባለው ኃይል ፈገግ ለማለት እየሞከረ እጁን ሲዘረጋ እንዳስተዋልኩት ከንፈሮቹ ብቻ ሳይሆኑ ምላሱ ጭምር ጥላሸት መስሏል። ልጅ ተርላ አሁንም ባለ በሌለ ኃይሉ አጥንትና ቆዳ ብቻ የቀሩትን እጁን ለሰላምታ እንደዘረጋልን ነው። ግን እንጨብጠው እንችላለን? በምንስ አይነት አደገኛ በሽታ እንደተለከፈ እናውቃለን? ምናልባት በሳሙና መታጠብ ይበቃም ይሆናል። ግን አብቹ ከጣሪያን ዘርፎ ካመጣቸውና ከደረሱ ሳሙናዎች የመጨረሻውን ቁራጭ ተላጠብንበት ሶስተኛ ቀናችን ነው። እንግዲህ ከጨበጥነው በምን ይሆን የምንታጠበው? በሰፈር ያለው ውሃ እንኳን ጤና መሆኑን አናውቅም። ግን የወዳጅ የጓደኛ እጅ ነው። ላለፉት 5 ወራት አብሮን ፍዳውን ሲያየቆየ ጓደኛ ወዳጅና የጦር ሜዳ ወንድማችን እጅ ነው። እና ሁላችንም አንድ ባንድ ተራ በተራ ጨበጥነውና እግዚአብሔር ምሕረቱን ያወርድልን ዘንድ ተመኘንለት። ሊስተላ በደስታ ሳቀለ ለመጨረሻ ጊዜ። አንዳችንም አናውቅም ሊስተላ ያንን ጠንካራ ሰውነቱን በልቶ እንዲያጽሙን ብቻ ያስቀረውን በሽታ። ለመጀመሪያ ጊዜ የቅርብ ወዳጃችን ሲለየን ወዳችን እየተንቦጫቦጨ ወደ ደጃዝማች አበራድ እንኳን ተመለስ። ከዚያች ቀን ጀምሮ በየቀኑ አንተ የምናውቀው ወዳጃችን ወይም በሰፈር የተግባባ ነው ሰው ቀኑን አብሮን ሲጫወት ውሎ ማምሻው ላይ ተጫጫነኝ እያለ ደካክሞ ካረፈበት መደቡ ሳይነሳ ወደማይቀርበት ዓለም ማዝገም ጀመረ። የኛስ የሶስታችን አውሮፓውያን ተራ መቼ ይሆን? ወደ 8000 ያህል የገበሬ ወታደሮች በመጀመሪያው ቀን ጦርነት ወድቀዋል። በየቀኑ የጣሊያን አውሮፕላኖች በሚያርከፈከፏቸው ቦምቦች ከአስር እስከ መቶ የሚደርሱ እድለቢስ ወታደሮች በየምሽጋቸው ይቀበራሉ። አሁን ደግሞ ወታደሮቻችን በማይታይና መምጫው በማይታወቅ መድኃኒት በሌለው ጠላት ተቅማጥ ተስቦና ወረርሽኝ በየቀኑ ወደማይቀርበት ያዘግማሉ። በየቀኑ በአብያዲ የጦር ሰፈር ከጧት እስከ ማታ እየየና ዋይታዎች ይሰማሉ። ማምሻው ላይ ከጦር ሰፈር ትንሽ ወጣ ብሎ ለሟች የመጨረሻ ሰነበትና መጥፎ መንፈስ ማባረሪያ በተደጋጋሚ ወደ ሰማይ የሚተኮሱ የጥይት ሩምታዎች ይሰማሉ። ማምሻው ላይ ሁሉም የሟች ቤተሰቦችና ጓደኞች ሟችን በተንቤን ደም በጠገበ አሸዋማ ቀይ መሬት ውስጥ ለመቅበር ከሰፈር ይወጣሉ። በሊስተላ ተመሳሳይ የቀብር ስነ ስርዓት ላይ እኔ ከኮሎኔል ኮናቫሎቭ ከብራየርና ከደጃዝማች አበራ ጋር ተገኝቼ እንደማንኛውም የኢትዮጵያ ገበሬ ወታደር ሁሉ ለሟቹ ክብርና መጥፎ መንፈስ ማባረሪያ አከታትዬ ተኮስኩ።
በርቹማማ ሞልቷል።
በሃማ ቱማ
ከሆነ ምስጢሩ አንን ሄድኩ ብቻ ቢያደር
በርጩማማ ሞልቷል እድሜ ለአናጢ የሚወዘፍ ካለ ሀገር ካጅ መናጢ ሞዝቦልድ ከደከመ አደልን ጣሊያኑ ያፊኞር ሞሬቲ ወንበሩ ይመጣል ቀለም ልዩ ልዩ የፈረንጅ በርጩማ ለኛ ምን ሊገደን ለተጎነበሰ ልሳም ላለጫማ ይፈልጉ ብለን ስልጣን መብትም ለህዝብ ይጠይቁ ብለን ሰፊ ዴሞክራሲ ያለምንም ገደብ ታጋይናቸው ብለን ቆራጥ ያመረሩ ደም ፈሰሰ ብለው የሚቆረቆሩ የሚንጨረጨሩ ስጋት አስጨንቆን ውጥረት ይዞን ባሽተን ጓልታችንን አውቀው ሊያጋልጡን ብለን ግራ ቀኝ ስንዳክር በሐሳብ ተውጠን ከንቱ ሁሉም ባዶ አጉል ጭንቀት ውጥረት የፈረንጆች ኩርኩም ልክ አስገብቶለን
ወደቁ
የፈራነው ፈርቶ አደብ ገዝቶ ሲገኝ ቃሉን አጥፎ ሸብረክ ያንበርጩማ ሲመኝ ዌልካም ደህና መጣ ብለን ማቀፍቀላል ፓርላማ ይግቡ እንጂ በርጩማማ ሞልቷል ማነው ሞኙ ስንል ማነው ሞኝ የሚባል ወያኔ ብሪተኛው ባለ ፍጹም ስልጣን ወይስ ኮሾ ማንዴላዎች አስመሳይ ታጋዮች ተቃዋሚ ብለው ተቃውሞን አፋኞች ህዝብን የሚጎዳ ሰነድ ፈራሚዎች የ97 የአልቂት ጭፍጨፋ ይባል ከተባለ ይረሳ ይነሳ የሞቱ ሙተዋል አጭሁ ለሬታ ተውት ከተባለ በጠራት ላይ ማክረር ህዝብን ጆሮ ነስቶ ፈረንጆችን ማክበር ለባዕዳን ኩርኩም ሚዛን መስጠት ማድመጥ ሀገር ህዝብን መተው የግል ጥቅም ማስፈለግ ይንገስ ከተባለ ክህደትና ቅሌት የከርሳሞች ብልጠት ፓርላማ ይግባና ሁሉም ሆድ ይቀመጥ በርጩማማ ሞልቷል ህሊናችን ሲሸጥ ወንበርማ ሞልቷል ሀገር ወገን ሲሸጥ
ገጥማን ስመለከት በፍቅር ከመነ
ተክላላ ፕሮግራማችን በዚህ ይጠቃለላል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና ምሹ።
Ya magala ni gana mawati gana mawati